የተወደዳችሁ ወገኖች እንደምን ሰነበታችሁ? እግዚአብሔር አምላካችን በሰላም ጠብቆ እንደገና ስላገናኘን ስሙ የተባረከ ይሁን። ዛሬ ደግሞ ባለፈው ጊዜ የጀመርነውን ኢየሱስን መምሰል የሚለውን ትምህርት አብረን እናጠናለን። ባለፈው ጊዜ ኢየሱስን ለመምሰል እርሱ ከጀመረበት መጀመር አለብን የሚለውን ሐሳብ ስንነጋገር እርሱ አገልግሎቱን በጾምና በጸሎት እንደጀመረ ተመልክተናል። ጾምና ጸሎት የእግዚአብሔርን ፈቃድ ለማድረግ የሚያስችለን እንጂ የሥጋችንን ፈቃድ ማስፈጸሚያ እንዳይደለም ተመልክተናል። በዛሬው ዕለት ስለ ጾም ምንነትና አይነት እንመለከታለን። በቅድሚያ ግን እግዚአብሔር አምላክ በዚህ ጉዳይ ላይ እንዲያስተምረን እንዲናገረን እንጸልያለን። ከዚያም በኋላ አንድ መዝሙር እንሰማና ወደ ትምህርቱ እንገባለን። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን፣ ስለዚህ ቀን በሕይወት ስላቆምከን፣ ስለ ረዳህን፣ ስለ መራህን ክብር ምስጋና ላንተ ይሁን። በዚህ በመጨረሻው ዘመን እግዚአብሔር አምላካችን ሆይ ፈቃድህን እያደረግን ለአንተ እየተገዛን እንድንመላለስ የሚያስችለንን የጾምና የጸሎት ሕይወት እንድንለማመድ እንድትረዳን እንለምናሃለን። በዚህ ዘመን እግዚአብሔር አምላካችን ሆይ ከዓለም ከሥጋ ከሰይጣን ወደ እኛ የሚወረወረው ብዙ ነገር በየቀኑ እንዳለ ትመለከታለህና የተቋቁመን ፈቃድህን ለማድረግ የሚያስችለንን ልዩ ጸጋ እንድሰጠን እንለምናሃለን። ዛሬ ደግሞ በፊት ሆነን ስለ ጾምና ጸሎት፣ ስለ ጾም አይነቶች ስንነጋገር እግዚአብሔር አምላክ ሆይ መንፈስህ እንዲያስተምረን እንለምናሃለን። ክብር ሁሉ ላንተ ይሁን። ይህን ጊዜ አንተ ተረከብ በጌታ በኢየሱስ
Thank you.
ከሚመገበው በጆሮ ከሚገባው በአይናችን ከምናየው በአንደበታችን ከምንናገረውና በልባችን ከምናስበው ክፉ ነገር ሁሉ መጾም አለብን ማለት ነው። የጾም ዓላማው በሕይወታችን መንፈሳዊ ለውጥ ለማምጣትና ከአምላካችን ጋራ ህብረት በማድረግ ፈቃዱን በሕይወታችን ለመፈጸም ነው። ወገኖቼ ስንጾም ጠላታችን ሰይጣን በልዩ ልዩ መንገድ ይዋጋናል። ለምሳሌ በአንደበቴ ክፉ ነገር አልናገርም ብለን በተዘጋጀንበት ሰዓት በስልክ ከአንዷ ወይም ከአንዱ ጓደኛችን ሐሜት ይዞ ይመጣል። ልንሰማ የማንፈልገውን ያሰማናል። ልንሰጥ የማይገባውንም አስተያየት እንድንሰጥ ያደርገናል። በዚህ ጊዜ ምን ማድረግ አለብን? መቼም ይቅርታ አድርግልኝ ዛሬ በጾም ላይ ስላለሁ ሌላ ጊዜ እንነጋገር ማለት ፈሪሳዊነት ይሆንብናል። ደግሞ መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 6 ላይ ለሰው ጾመኛ መስለን እንዳንታይ ይመክረናል። ወገኖቼ ሐሜት ሲመጣላችሁ መንፈሳዊ በሆነ መንገድ አስወግዱት። የሚነግራችሁን ሰው ሳታስቀይሙ የኔ እህት፣ የኔ ወንድም፣ ይህንን ነገር ለመሸከም እኔ አቅም የለኝም፣ መንፈሴም ይታወካል፣ አትንገረኝ፣ የራሴንም ጉድ መሸከም አቅቶኛል በሉት። ይቅርታ አርግልኝ፣ አንተን ላሳዝና አይደለም፣ ግን እኔ ደካማ ሰው ስለሆንኩ ነኝ ስለሆንኩ ይህን አትንገረኝ በሉት። ይገርማችኋል፣ ከዚያ በኋላ ያ ሰው ሐሜት ይዞ ወደ እናንተ አይመጣም። ወገኖቼ እንደ እግዚአብሔር ሰዎች እግዚአብሔር ከሚያዝንበት ነገር ልንርቅ ይገባናል። በፊት ለፊትም ላመንበት እውነት መቆም ይኖርብናል። ይህም ሲባል በአነጋገራችን ሌላውን ሰው እንዳንጎዳ ከፍተኛ ጥንቃቄ ልናደርግ ይገባል። እዚህ ላይ ሐዋርያው ጳውሎስ በቆላሲያስ ምዕራፍ 4:6 ላይ የተናገረውን ነገር ማስተዋል ይጠቅመናል። ለእያንዳንዱ እንዴት እንድትመልሱ እንዲገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን ያለውን በተግባር ማዋል አለብን። እስካሁን መጾም ምን ማለት እንደሆነ አይተናል። አሁን ደግሞ ስለ ጾም አይነቶች እንመለከታለን። መጽሐፍ ቅዱስ ስለ ጾም አይነቶች በዝርዝር ባያስቀምጥልንም ስለ ጾም የተጠቀሱትን የመጽሐፍ ቅዱስ ክፍሎች ስንመለከት በብሉይ ኪዳንም ሆነ በአዲስ ኪዳን ይጾሙ ከነበሩ ሰዎች ልምምድ የምንማረው ነገር አለ። መደበኛ ጾም የሚባል አለ። ይህ መደበኛ ጾም ከምግብ መከልከል ሲሆን ውሃ መጠጣት ይቻላል። ለምሳሌ በማቴዎስ ምዕራፍ 4:2 ላይ 40 ቀንና 40 ሌሊት ከጾመ በኋላ ተራበ ይላል እንጂ ተጠማ አይልም። እንዲሁም በሉቃስ ምዕራፍ 4:2 ላይ 40 ቀን ከዲያብሎስ ተፈተነ፣ በእነዚያም ቀኖች ምንም አልበላም፣ ከተጨረሰም በኋላ ተራበ ይላል። እዚህ ላይ እርሱ አምላክ ሆኖ ሳለ የፈለገውን ማድረግ ይችላል የሚል ሀሳብ ልናመጣ እንችል ይሆናል። መገንዘብ ያለብን ግን በዚህ ቦታ እኛን ወክሎ ስለቀረበ መለኮታዊ ኃይሉን ሳይሆን እንደ ሰብአዊነቱ ጾሞ ፈተናውን ተፈትኖ እንዳለፈ ነው የምናየው። እንዳውም በዕብራውያን 2:17 ላይ በነገር ሁሉ ወንድሞቹን ሊመስል ተገባው፣ እርሱ ራሱ ተፈትኖ መከራ ስለተቀበለ የሚፈተኑትን ሊረዳቸው ይችላልና ይላል። ባየናቸው ሁለት ጥቅሶች በማቴዎስ ምዕራፍ 4ና በሉቃስ ምዕራፍ 4 ላይ የጌታ ኢየሱስን መጦምና መራብ እንጂ መጠማት ስለማናይ ምናልባት ውሃ ጠጥቶ ይሆናል የሚለውን ግምት መውሰድ ይቻል ይሆናል። ይህም በማቴዎስ 4ና በሉቃስ 4 ምንም እንዳልበላን እና እንደ ተራበ ከመናገሩ ሌላ ምንም አልጠጣም ስለማይል ነው። ያለ ምግብ ለ40 ቀንና ለ50 ቀን መጾም ይቻላል። ያለ ውሃ ግን ከእግዚአብሔር ልዩ ጸጋ ካልተሰጠ በቀር አይቻልም። ዛሬ ብዙ ሰው የሚለማመደው ጾም ያለ ውሃ በቀር ከምግብ ተከልክሎ እስከ 40 ቀን ይጸልያል። ይህም ኖርማል ፋስት ይሉታል። ሌላው አይነት ጾም ፍጹም ጾም ወይም አብሶሉት ፋስት የሚባለው ነው። ይህ ያለ ምግብና ውሃ የሚደረግ ጾም ነው። ይህም በመጽሐፈ ዕዝራ ምዕራፍ 10 ቁጥር 6 ዕዝራም ከእግዚአብሔር ቤት ፊት ተነስቶ ወደ ኤልያብ ልጅ ወደ ዮሐናን ጓዳ ገባ፣ ስለ ምርኮኞቹም ኃጢአት ያለቅስ ነበርና ገብቶ እንጀራ አልበላም ውሃም አልጠጣም ይላል። ሐማ በሱሳ ግንብ ይኖሩ የነበሩትን አይሁድ ለማስጨረስ በተነሳበት ጊዜ መርዶክዮስ መልእክት ወደ ንግሥት አስቴር ላከ። አስቴርም ሕዝቧን ለማዳን ወደ ንጉሡ ሳትጠራ ለመግባት ተነሳች። ያንን ከማድረጓ በፊት ግን በመጽሐፈ አስቴር ምዕራፍ 4 ቁጥር 16 ላይ ሄደ በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለእኔም ጾሙ፣ ሶስት ቀንም ሌሊቱንም ቀኑንም ሌሊቱንም አትብሉ አትጠጡም፣ እኔና ደንገጥሮቼም ደግሞ እንዲሁ እንጾማለን። ምንም እንኳ ያለ ሕግ ቢሆን ወደ ንጉሡ እገባለሁ አለች። መጽሐፈ አስቴር ምዕራፍ 4 ከዛም የሚቀጥሉትን ምዕራፍ ስትመለከቱ እግዚአብሔር እንዴት አድርጎ እንደታደጋቸው እናያለን። በሙሉ ልብ፣ በአንድ መንፈስ፣ በአንድ ሀሳብ በእግዚአብሔር ፊት ሰዎች ራሳቸውን አዋርደው ሲጾሙና ሲጸልዩ እግዚአብሔር አፋጣኝ የሆነ መልስ ይሰጣል። በዚህ ስፍራ አሁን ባነሳነው ስፍራ ላይ ለሶስት ቀናት ያለ ምግብና ውሃ እንደ ጾሙ እናያለን። እንደዚሁም በዘዳግም ምዕራፍ 9 ቁጥር 9 ላይ ሙሴ ለአርባ ቀንና ሌሊት ሳይበላና ሳይጠጣ እንደ ጾመ ይናገራል። እግዚአብሔር ከእናንተ ጋር የተማማላችሁባቸውን የድንጋይ ጽላቾች ይቀበል ዘንድ ወደ ተራራ በወጣሁ ጊዜ በተራራው አርባ ቀንና አርባ ሌሊት ተቀምጬ ነበር፣ እንጀራም አልበላሁም ውሃም አልጠጣሁም ይላል። ወደ አዲስ ኪዳንም ስንመጣ በሐዋርያት ስራ ምዕራፍ 9 ቁጥር 9 ላይ ሐዋርያው ጳውሎስ ሳያይ ሶስት ቀን በቆየበት ጊዜ እንጀራ እንዳልበላ ውሃም እንዳልጠጣ እናነባለን። እንግዲህ ፍጹም ስለሆነው ጾም ስናስብ ራሳችንን ከሌሎች ጋር በማወዳደር ክርስቶስ አድርጎታል፣ ሙሴ አድርጎታል፣ አስቴር አድርገዋለች፣ ጳውሎስም አድርጎታል በሚል መንፈስ ሳይሆን በውስጣችን የእግዚአብሔር ፈቃድ ያለበት ዓላማ ኖሮን ብንጾም መልካም ነው። በተለይም ያለ ምግብና ያለ ውሃ ለረጅም ጊዜ የሚጾመውን ጾም ከፍተኛ ጥንቃቄ ልናደርግበት የሚገባ ነው። በተለይም የጤና ችግር ያለባቸው ሰዎች ይህንን ጾም ሲጾሙ በጤናቸው ላይ ችግር አለማምጣቱን ማረጋገጥ ይኖርባቸዋል። ሌላው የጾም አይነት ከፊል ጾም የሚለው ነው። ይህም በዳንኤል አንድ ዳንኤል ምዕራፍ 1 ቁጥር 12 ላይ ጥራጥሬና ውሃ እየወሰዱ ዳንኤልና ጓደኞቹ ለአስር ቀናት ቆይተው ነበር። ዳንኤል 1:12 እኛን ባሪያዎችህን ለአስር ቀናት ያህል ትፈትነን ዘንድ እለምንሃለሁ፣ የምንበላውን ጥራጥሬ የምንጠጣውን ውሃ ይስጡን አለ። ወገኖቼ ጾም በግል የምናደርገውና በማህበር የምናደርገው አለ። በግል ያለው በማቴዎስ 6 ከቁጥር 16 እስከ 18 ጌታ ኢየሱስ አንተ ግን ስትጦም በስውር ላለ አባትህ እንጂ እንደ ጾመኛ ለሰዎች እንዳትታይ ራስህን ተቀባ ፊትህንም ታጠብ፣ በስውር የሚያይ አባትህ በግልጥ ይከፍልሃል እንዳለው ነው። ይህ በግል የምናደርገው ጾም ነው። እንግዲህ እዚህ ላይ ትልቅ ጥንቃቄ ልናደርግ ይገባናል። የምንጾመው ጾመኞች መሆናችንን ለሌሎች ለማሳየት ወይም ደግሞ የመንፈሳዊነታችን መለኪያ ለማድረግ ሳይሆን በእኛና በእግዚአብሔር መካከል ላለን ጉዳይ በእግዚአብሔር ፊት ራሳችንን የምናዋርድበት መንገድ መሆኑን ልናስብ ይገባናል። ለዚህ ነው ጌታ ኢየሱስ ክርስቶስ አንተ በመጾምበት ጊዜ ወደ እልፍኝ ግባ ያለው። እንዳውም ስትጾም በፊትህ ላይ ሰዎች ጾመኛነትህን እንዳይመለከቱ ተቀባ ያለው ለዚህ ምክንያት ነው። እንግዲህ ይሄ የግል ጾም ነው። ሌላው ደግሞ በጉባኤ የሚደረግ ጾም እና ጸሎት ደግሞ አለ። በኢዮኤል ምዕራፍ 2 ከቁጥር 15 እስከ 16 ትንቢተ ኢዮኤል ምዕራፍ 2 ከ15 እስከ 16 በጽዮን መለከት ንፉ፣ ጾምንም ቀድሱ፣ ጉባኤውንም አውጁ፣ ህዝቡንም አከማቹ፣ ማህበሩንም ቀድሱ፣ ሽማግሎችንም ሰብስቡ፣ ህፃናቱንና ጡት የሚጠቡትንም አከማቹ፣ ሙሽራው ከልፍኙ ሙሽሪትም ከጫጉላዋ ይውጡ ይላል። ይህ እንግዲህ አጠቃላይ ጉባኤን አጠቃላይ ህዝብን የሚመለከት ጾም ነው። እንዲህ ያለው ጾም በሚጾምበት ጊዜ ከእግዚአብሔር ዘንድ አንድ የሚጠበቅ ታላቅ ጉዳይ ሲኖር ነው። በአገር ላይ ሊሆን ይችላል፣ በህዝብ ላይ ሊሆን ይችላል፣ የተለያየ አደጋ ሊሆን ይችላል፣ መቅሰፍት ሊሆን ይችላል፣ ረሀብ ቸነፈር ሊሆን ይችላል። በዚህ ሁኔታ በምንያዝበት ጊዜ በእግዚአብሔር ፊት የምንሰባሰብበት የጸሎት አይነት ነው። እንዲሁም በሐዋርያት ስራ ምዕራፍ 12 ይቅርታ ምዕራፍ 13 ቁጥር 2 ላይ እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ስራ ለዩልኝ አለ ይላል። በተለይም እንደ እግዚአብሔር ሰዎች እግዚአብሔር በሕይወታችን የሚፈልገውን ነገር እንዲገልጽልን በመንፈሱ እንዲናገረን በትንቢት እንዲናገረን በቃሉ እንዲናገረን ስንፈልግ ተሰባስበን በአንድ ልብና በአንድ መንፈስ እግዚአብሔር የሚፈልገውን በመካከላችን እንዲገልጽ የምንጾምና የምንጸልይበት ጊዜ እንዳለ የሚጠቁመን ነው። በንጉሥ ኢዮሳፍጥም ዘመን ታላቅ ጉባኤ ተጠርቶ ጾምና ጸሎት ታውጆ እንደነበረ በሁለተኛ ዜና ምዕራፍ 20 ቁጥር 3 ላይ እናነባለን። እንዲህ ይላል፣ ኢዮሳፍጥም የእግዚአብሔርን ፊት ሊፈልግ ፊቱን አቀና፣ በይሁዳም ሁሉ ጾም አወጀ። ይሁዳም እግዚአብሔርን ይፈልግ ዘንድ ተከማቸ። ከይሁዳም ከተሞች ሁሉ እግዚአብሔርን ይፈልጉ ዘንድ መጡ ይላል። ይሄ ህዝብን ሁሉ የሚመለከት የጉባኤ ጸሎት ነው። ዮናስ ወደ ነነዌ ሄዶ ከሰበከ በኋላ ህዝቡ በንስሐ ወደ እግዚአብሔር ተመለሰ፣ ጾምም አወጀ። ማቅ ለብሰውም ራሳቸውን በማዋረዳቸው እግዚአብሔር ሊያመጣባቸው ካለው ታላቅ ቁጣ ተመለሰ። ትንቢተ ዮናስ ምዕራፍ 3 ከቁጥር 5 እስከ 8። ወገኖቼ በመጽሐፍ ቅዱስ ውስጥ በተለያዩ ጊዜያት ሰዎች የእግዚአብሔርን ፊት የሚሹበት ጊዜ ጾምና ጸሎት ያውጁ ነበረ። ስለ ጾም አይነቶች ካየን አሁን ልናነሳው የሚገባ ነገር ቢኖር ምን ያህል ጊዜ መጾም አለብን የሚለውን ጉዳይ ነው። ይህ ጉዳይ በእያንዳንዱ ሰው ፍላጎትና ዓላማ ላይ የሚወሰን ነው። በተለይም በግል ለሚኖረን የጾምና የጸሎት ጊዜ እኛው አስፈላጊ ሆኖ እንዳገኘ ነው እንደ እግዚአብሔር ፈቃድ የምናደርገው ነው። በማህበር የሚሆነውን በቤተ ክርስቲያን ወይም ደግሞ ባለን ህብረት ስለሚወሰን አጠያያቂ አይሆንም። ስለዚህ ሰዎች ስላደረጉት ብቻ ተነስተን የምናደርገው ጉዳይ ወይ ደግሞ እኔም ላደርገው እችላለሁ በማለት የምናደርገው ነገር ሳይሆን በግላችንም ሆነ በማህበር ከእግዚአብሔር የምንጠብቀው የምንፈልገው ነገር ሲኖር ቀናቶችን እኛው ራሳችን አስፈላጊ ሆኖ እንዳገኘነው ልንወስን እንችላለን። አንዳንዱ በአጭር ጊዜ ሊሆን ይችላል፣ አንዳንዱ በሰባት ቀን ሊሆን ይችላል፣ አንዳንዱ በሶስት ቀን ሊሆን ይችላል፣ እንደዚሁም ደግሞ ከዛም በላይ ሊሆን ይችላል። ገጾም ነበር። በመሳፍንት 20 ቁጥር 26 ላይ የእስራኤልም ልጆች ሁሉ ህዝቡም ሁሉ ወጥተው ወደ ቤቴል መጡ፣ አለቀሱም፣ በዚያም በእግዚአብሔር ፊት ተቀመጡ፣ በዚያም ቀን እስከ ማታ ድረስ ጾሙ ይላል። እንዲሁም በአንደኛ ሳሙኤል ምዕራፍ 7 ቁጥር 6 ነህምያ ምዕራፍ 9 ቁጥር 1 በተጨማሪ ይህንኑ ሐሳብ ይደግመዋል። በዚህ ላይ አሁን ያየነው የአንድ ቀን ጾም ጸሎት ማለት ነው። በአስቴር ምዕራፍ 4 16 ላይ ቅድም ያነሳነው ሐሳብ አለ። ያም ለሶስት ቀን የጾሙት ጾም ነው። እንደዚሁም በሐዋርያት ሥራ ምዕራፍ 9 ቁጥር 9 ላይ ጳውሎስ ለሶስት ቀን እንደ ጾመ እናነባለን። በአንደኛ ሳሙኤል ምዕራፍ 31 ቁጥር 7 አንደኛ ሳሙኤል ምዕራፍ 31 ቁጥር 7 የሳኦል ልጅና ሳኦል ከሞቱ በኋላ ወስደው በቀበሩበት ቀን ሰባት ቀን እንደ ጾሙ እናነባለን። ሁለተኛ ሳሙኤል ምዕራፍ 12 ከቁጥር 16 እስከ 23 ደግሞ ለሰባት ቀናት ዳዊት እንደ ጾመ ይናገራል። በተለይም ዳዊት ከኦሪዮን ሚስት የወለደውን ልጅ እግዚአብሔር ስለ ቀሰበው ዳዊት ያ ልጅ እንዲፈወስለት ለሰባት ቀን እህል ሳይቀምስ ከዙፋኑ ወርዶ ማቅ ለብሶ በእግዚአብሔር ፊት አዝኖ ይጾም ይጸልይ ነበረ። እንደዚሁም በሐዋርያት ሥራ ምዕራፍ 27 ከ33 እስከ 34 ላይ ጳውሎስ ታስሮ ወደ ሮም በሚሄድበት ጊዜ ለ14 ቀናት በዛ መርከብ ላይ የነበሩ ሰዎች ማዕበሉ እጅግ ኃይለኛ ስለነበረ ያሉባትን መርከብ ያናውጥ ስለነበረ ምንም እህል መቅመስ ስላልቻሉ ለ14 ቀናት ጾመው እንደነበረ እናነባለን። በትንቢተ ዳንኤል ምዕራፍ 10 ቁጥር 3 እስከ 13 ስንመለከት ዳንኤል ለ21 ቀናት እንደ ጾመ እናነባለን። በዛም ስፍራ ላይ ሰውነትህን ማዋረድ ከጀመርክበት ከመጀመሪያ ቀን ጀምሮ ቃልህ ተሰምቷል እንደ ተባለ እናያለን። እንግዲህ ትልቁ ቁም ነገር በእግዚአብሔር ፊት በተዋረደ ልብ ቀርበን መጾማችንና መጸለያችን እንጂ የቀኑ ማነስና ብዛት አይደለም። ስለ ቀኑ ማነስና ብዛት የእግዚአብሔር መንፈስ በልባችን እንደመራን ልናደርገው የሚገባ ጉዳይ ነው። እንግዲህ ዛሬ የተመለከትነው ስለ ጾም አይነቶች አይተናል እና ምን ያህል ጊዜ እናደርገው የሚለውንም ነገር ተነጋግረናል። ባለፈው ጊዜ እንደጠቀስኩላችሁ ስለ ጾምና ጸሎት ስንማር እያደረግነው እየተለማመድነው የምንሄደው ካልሆነ እንዲሁ ዝም ብሎ ለአእምሯችን ብቻ እውቀት መሸመት እንጂ በእውነት ጥቅሙ አይታየንም። ስለዚህ ኢንከሬጅ ላደርጋችሁ የምወደው ነገር ቢኖር ይህንን ትምህርት ስንማር ቢያንስ በሳምንት አንድ ቀን በእግዚአብሔር ፊት ቀኑን ለጌታ ሰጥተን በጾም ብንሆን እንዴት ታላቅ ነገር ይሆናል። ስለዚህ ይህንን ኢንከሬጅ ላደርጋችሁ እወዳለሁኝ። በተቻለ መጠን እግዚአብሔር በሕይወታችሁ አስደናቂ ነገር እንዲያደርግ ከፈለጋችሁ ይህንን እንድትለማመዱ እጋብዛችኋለሁ። ጌታ አምላካችን ሳምንት በሌላ ትምህርት እስክንገናኝ ከሁላችን ጋር ይሁን። በዚህ መዝሙር እሰናበታችኋለሁ። እግዚአብሔር